Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች፣ አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
እንደምን አመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ለዛሬም ሲያትልም በግዙፉ የቦይንግ ኩባንያ ውስጥ በከፍተኛ አመራርነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር እንቆያለን።
መጀመሪያውን አንድ እግር ለማስገባት በጣም አስቸጋሪ ነው። በጣም አስቸጋሪ ነው። አንድ እግር ከገባ በኋላ ግን በጣም እየቀለለ ይሄዳል።
ባክግራውንዴ ቢዝነስ ነው። ኢንዱስትሪያል ለመሆን ኢንጂነር ለመሆን ደግሞ ወይ ኢንዱስትሪያል ኢንጂነር ዲግሪ ያለው ሰው መሆን አለበት ወይም ቢዝነስ ዲግሪ መሆን አለበት። አጋጣሚ የኔ ዲግሪ ደግሞ ቢዝነስ ነበረ። ስለዚህ እዛ ሁለት ዓመት ሰራሁኝ በኢንዱስትሪያል ኢንጂነር። ከዛ በኋላ ደግሞ አሁን ወዳለሁበት ወደ ፕሮጀክት ማኔጅመንት ዲፓርትመንት ገባሁኝ ማለት ነው።
ያለውራን 6 ሚሊዮን ፓርት ያለው እቃዎች ነው ያና ሮፓን ለመስራት
የመጀመሪያው አቶ አምበስቴ ይትባረክ በቦይንግ የኤሽያ ፓሲፊክ የደንበኞች አገልግሎት ምክትል ፕሬዝዳንት። ተከትሎ የሰማችሁት ደግሞ በቦይንግ ፕሮጀክት ማናጀር የሆነችውን ወይዘሮ ነቢሃ አብደላን ነው። ሶስተኛው ሰው አቶ አብጽሃ ካህሳይ በቦይንግ ግሎባል ሰርቪስ ከፍተኛ ኃላፊ ናቸው። ስለ ስኬቶቻቸው አካፍለውናል። ሁሉንም ከውይይቱ ታገኙታላችሁ።
በፌስቡክ አት ቪኦኤ አማሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሼ መጥቻለሁ። በዩናይትድ ስቴትስ የቅርብ ጊዜ ታሪክ በአንድ ግለሰብ በተከፈተ የተኩስ ሩምታ ባለቀ ህዝብ ብዛት የከፋ የሆነው ጥቃት በደረሰባት በኔቫዳዋ ላስ ቬጋስ ከተማ ፖሊሶች የጥቃቱ መነሻ ምን እንደሆነ አሁንም ክትትል ይዘዋል። አጥቂው ሜስኪት የምትባል የኔቫዳ ከተማ ነዋሪ የ64 ዓመቱ ስቴፈን ፓደክ ከተከራየው የሆቴል ክፍል ሆኖ ከመንገድ ባሻገር የአሜሪካ ሀገረሰብ ሙዚቃ ድግስ ለመመልከት በታደሙ 22,000 ተዝናኞች ላይ በከፈተው ተኩስ ቢያንስ 59 ሰው ገድሏል፣ 527 ቆስለዋል። የራሱን ህይወት አጥፍቶ ስለተገኘው ስለ አጥቂው ግለሰብ ፕሬዝዳንት ዶናልድ ትራምፕ ዛሬ ሲናገሩ የታመመ ሰው ነው፣ በጣም ከፍተኛ ትኩረት ሰጥተን እየተከታተልን፣ ይህ እጅግ በጣም በሽተኛ የሆነ ግለሰብ ጉዳይ ነው ብለዋል። ፖሊሶች ሰውየው ከነበረበት ክፍል 23 ጠመንጃዎች፣ ከቤቱ ደግሞ 19 ጠመንጃዎች አግኝተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከሰሜን ኮሪያ ጋር ዲፕሎማሲያዊ መፍትሄ ለመፈለግ የያዘውን ጥረት የመከላከያ ሚኒስትር ሙሉ በሙሉ ይደግፋል ሲሉ ዛሬ የመከላከያ ሚኒስትር ጂም ማቲስ አስታወቁ። ይሁን እንጂ የውጭ ጉዳይ ሚኒስትር የያዘው ጥረት ፕሬዚዳንት ትራምፕ ከፒዮንግያንግ ጋር መደራደር ጊዜ ማባከን ነው ብለው ከተናገሩት ጋር የግዴታ ይጋጫል ማለት እንዳልሆነ ሚኒስትር ማቲስ አስከትለው አስረድተዋል። ማቲስ ለዩናይትድ ስቴትስ ኮንግረስ ወታደራዊ አገልግሎት ኮሚቴ በሰጡት ቃል የያዝነው ሁኔታዎችን መዳሰስ ነው፣ ፕሬዝዳንቱ ጊዜው ሳይደርስ ማነጋገር አይገባም እያሉ እኛ እያነጋገርን አይደለም ሲሉ ያስረዱት ጂም ማቲስ አንዳንዶች እንደሚሉት የተጋነነ ያካሄድ ልዩነት የለም ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞ ፖርቶሪኮን እየጎበኙ ነው። በከባድ አውሎ ንፋሳማ ዝናብ በተጎዱት ቴክሳስ እና ፍሎሪዳ ክፍለ ሀገር የተካሄዱት ፈጥኖ ደራሽ እርዳታ ጥረቶች ያደነቁት ፕሬዝዳንቱ ከሁለት ሳምንታት በፊት ሄሪከን ማሪያ በመታቻቸው ካሪቢያን ሀገሮች ረዳት ላይ የተሰማሩትን ቀዳሚ የእርዳታ ሰራተኞች አመስግነዋል። ፕሬዝዳንቱ ከቀዳማዊት እመቤት መላኒያ ጋር ወደ ሳን ሁዜን ለመጓዝ ከዋይት ሀውስ ከመነሳታቸው አስቀድመው ዋይት ሀውስ ላይ ለጋዜጠኞች በሰጡት ቃል ቴክሳስ እና ፍሎሪዳ ላይ ኤ ፕላስ እጅግ በጣም ጥሩ ተብለናል፣ ልነግራችሁ ፖርቶሪኮ ላይ ከዚህ በከፋ ሁኔታ በዚያው ደረጃ እየሰራን ይመስለኛል ብለዋል። ፕሬዝዳንቱ በጉብኝታቸው ዋሽንግተን በሚገባ አልደረስልንም ብለው ነቀፋ ያሰሙትን የሳን ሁካን ከንቲባ ጨምሮ ከደሴቲቱ ባለስልጣናት ጋር ይነጋገራሉ። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው ጋቢና ዝግጅታችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይከተላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ጋቢና በመንገድ ዛሬ
እንደቀደሙት ዝግጅቶቻችን ሁሉ ዛሬም የጋቢና በመንገድ ዝግጅታችን በሲያትል ከተማ ቆይታ አድርጓል። ፕሮግራሙን ያዘጋጀችውና ውይይቱን ያካሄደችው ጽዮን ግርማ በግዙፉ የቦይንግ ኩባንያ ውስጥ በአመራርነት ቦታ ላይ ከሚገኙ 3 ኢትዮጵያውያን ጋር ውይይት አድርጋለች። በውይይቱ ወጣቶችን ለስኬት ሊያበቃቸው ይችላል የተባሉት ልምዶች ተነስተዋል። ለዛሬ የውይይቱን የመጀመሪያ ክፍል ይዘንላችኋል።
እንደምን ተነበታችሁ የተከበራችሁና የተወደዳችሁ የአሜሪካ ድምጽ ሬዲዮ ፕሮግራማችን አድማጮች፣ የፌስቡክ ገጻችን ተከታታዮች፣ እንደዚሁም የድረገጻችን ቋሚ ተከታታዮች እንደምናላችሁ። እንግዲህ ሰሞኑን ስትከታተሉ እንደነበረው ለጋቢና ቪኦኤ ጋቢና በመንገድ ላይ ለተሰኘው ፕሮግራማችን ኢትዮጵያውያን የሆኑ ኢትዮጵያዊ የደምና የዘር ግንድ ያላቸውን ሰዎች ፈልገን ከዩናይትድ ስቴትስ ውስጥ እያመጣን በተለየ የትምህርት ብቃት የስራ ችሎታ ያላቸውን ሰዎች እየጋበዝን ልምዳቸውን እንዲያካፍሉን ስናደርግ ቆይተናል። ዛሬ ነው በሙያቸውም በትምህርታቸውም የጠነከረ ልምድ ያላቸውን ሰዎች ነው ይዘን የመጣነው። የመጀመሪያ የህይወት ታሪካቸውን ተልኮልኝ ሳነበው በጣም ትልልቅ ሰዎች ነበር የጠበቁት። ሲመጡ ግን ሳያቸው ናቸው እንዴት ሲቀዳዳ ውስጥ የገቡት የሚያስብል ነው። እና አቶ አምበሴ ይባረክ ከፍለፌ ይገኛሉ። አንቱ ልበት የኢንዲያ ፓስቲክ የቦይንግ የደንበኞች አገልግሎት ምክትል ፕሬዚዳንት ነዎት። እንደዚሁም ደግሞ የሰሜን ምስራቅ ኤዥያ የሽያጭ አገልግሎት ዳይሬክተር ነው። ትግራይ ደግሞ አቶ አጽሀ ካህታይ በቦይንግ የግሎባል ሰርቪስ ውስጥ ከፍተኛ ማናጀር። አንተንም አንተ ልበል አይደል? ከፊለፌ ደግሞ ነቢሃ አብደላ በቦይንግ እንደዚሁ ፕሮጀክት ማናጀሮች። በዚህ በተጣጠበ ጊዜ ፈቃደኛ ሆናችሁ ልምዳችሁን ለሌሎች ኢትዮጵያውያን ለማካፈል ስለመጣችሁ በጣም እናመሰግናለን። እና እስቲ ከአቶ አምበሴ ባረክ ይጀምር። እዚህ የምክትል ፕሬዚዳንትነት ስልጣን ከኢትዮጵያ ከአፍሪካ ማለት አሁን በማደግ ላይ ካሉ ሀገሮች በስደት ነው የምትለቀው፣ እንደዛ ተሻግረ መጥተህ ምንድን ነው ትልቅ ያደረገ እስቲ ንገረን።
እሺ፣ በመጀመሪያ አመሰግናለሁ ስለጋበሽኝ እዚህ። በተጨማሪም ወጣቶችን በተለይ ኢትዮጵያውያንን ለማበረታታት የምታደርጉት በጣም የሚደገፍ ነው። እሱም አመሰግናለሁ። ስሜ አምበሴ አፈወርቅ ነው። እዚህ ስንመጣ ያው እንደተለመደው ፓስፖርታችን የአያት ስም ስላለው ለአስትሬ ማርቢዮስ ውስጥና አምበሴ የተባረክ ይባላሉ። ቤተሰቦችን ከሩ ጓደኞችም አምበሴ አፈወርቅ ነው የሚያውቁኝ።
ስለዚህ በአያት ነው
በአያት ነው አልቀየርኩትም። አይ ነው የመጣሁት አንድ 13 ዓመት ይሆነኛል። ከዛ በፊት ቶልጂ ያደኩት አዲስ አበባ ኢትዮጵያ ውስጥ ነው። እዛ የተማርኩትም መደበኛ ትምህርት መቼም ትምህርት አያልቅም፣ ግን መደበኛው ትምህርት የሃይስኩልም የኮሌጅ ዩኒቨርሲቲም አዲስ አበባ ዩኒቨርሲቲ ተማርኩት። የስራ ጊዜን በአብዛኛው ያሳለፍኩት በኤቪዬሽን የስራ መስክ ላይ ነው። እዚህም ስመጣ የሚፈልገውና የሚመኘው ያንኑ ስራ ነበር። በተለያየ አጋጣሚዎች ኢትዮጵያን ኤርላይንስ ውስጥ በምሰራበት ጊዜ ከምተዋወቃቸው እንግዲህ ብዙ ኔትወርክ አለ ሰዎች የተለያዩ ስራዎችን አማራጮችን አግኝቼ እዚህ ቦይንግ ከመጣሁ። ስመጣ ግን ሁሉ ነገር እንደ ልብ አልነበረው። ያው ብዙ ድካምና ብዙ ስራ ነበረው። ጥሩነቱ እዚህ ሀገር ለደከመ ለሰራ ሰው አዋርድ አለው፣ ተመልካች አለው እና ሪኮግኒሽንም አለው። የዛ ውጤት ነው። ግን ትልቁ ትምህርት እዚህ ያደረሰኝ ምለው ኢትዮጵያን ኤርላይንስ በነበርኩ ጊዜ ያገኘሁት በስራ ላይ የነበረ ልምድ ነው። ለዚህ ያበቅ
እድሉ አለ ማለት ነው። ቀዳዳው አለ ማለት እንግዲህ እንደሚገመተው እዚህ ሀገር ላሉም ለተወለዱም ለዜጎችም አንዳንድ ቦታዎች የኃላፊነት ቦታዎች ከባድ እንደሆኑ ነው የሚታሰበው። እና ለሰራ ሰው ብቻ በር የሚከፈትበት እድል አለ።
ልክ ነው። ቀላል አይደለም። እድሉ አለ። ብዙ የተለያዩ መንገዶች ግን አሉ። ለምሳሌ እኔ እዚህ በጣም የተለየ ነገር ያየሁት እዚህ ሀገር ኮርፖሬት አሜሪካ ውስጥ በሪፈረንስ በጣም ያምራል። በሌላ ሰው ሌላ ሙያ ባለሙያ አንድን ሰው ለአንድ ቦታ ሪፈር በሚያደርግበት ጊዜ ብዙ ዋጋ ይሰጡታል።
ኢትዮጵያ ውስጥ እንደዛ ብዙ አለመድ ፋክቱም የዘመር ስራ ምናምን ይባላል። እዚህ ግን ያ በጣም ጥሩ ነው፣ እንደ ጥሩ ነገር ነው የሚታየውና በፊት በመሰራበት ጊዜ ሰፋ ያለ ኔትወርክ ነበር በዚህ በኤቪዬሽን ማስክ ብዙ ትራቭል አረን ነበር። ከስራው ጋር በተገናኘ ተለያዩ ሀገሮች ውስጥ ከብዙ ሰዎች ጋር ተዋውቀ ነበር። ያ እንግዲህ ያ ኔትወርክ ለኔ ረድቶኛል። እዚህም ከመጣሁ በኋላ ያየሁት ግን ለሌሎችም ኢትዮጵያውያኖች የሚረዳው በሁሉም መስክ የትኛውም መስክ በሙያም ሆነ ከሙያ ውጪ ኔትወርክ ማድረግ፣ ራስን ማስተዋወቅ፣ ራስን መግለጽ በጣም አስፈላጊ። አንዱ ችግራችን ለእኔም የነበረው እዚህ ራስን ኤክስፕረስ ማድረግ ብዙ አልተለመደም። ሀገራችን ራስን መሸጥ ምንድን ነው የሚባለው ኩራ ነገር ነው። እዚህ እንደዛ አለ። እዚህ ራስን ማስተዋወቅ የኮንፊደንስ ወይም በራስ የመተማመን ማሳያ ነው። ስለዚህ ያንን መጠቀም ያስፈልጋል። በእርግጥ በስራ በተግባር ማሳየትም በጣም ያስፈልጋል፣ መስራት ያስፈልጋል። በሩ አለ። መጀመሪያውን አንድ እግር ለማስገባት በጣም አስቸጋሪ ነው፣ በጣም በጣም አስቸጋሪ ነው። አንድ እግር ከገባ በኋላ ግን በጣም እየቀለለ ይሄዳል። የዛሬ ምናልባት 20 ዓመት አካባቢ እዚህ ሀገር መጥቼ አንዳንድ እዚህ የመጡ ሰዎች ሳይ በጣም ይቸገሩ ነበር። አሁን ብዙ ተቀይሯል። በተለይ ለቦይንግ እንሰራበት እኛ ሁላችንም እንሰራበት 200-300 ሚሊዮን እንግዲህ አበሾች ይኖር ይሆናል አፍሪካን ሳት ልጅ ይኖራሉ ብዬ አስባለሁ። እና ብዙ ጥሩ ስም አለ፣ ጥሩ ስም አለው። ብዙዎቹ ጥሩ ይሰራሉ። ያ በብዙ ሰዎች ይታወቃል። እኛ ሌሎች ጓደኞቻችንን ወይም እናውቃቸውን በሙያም ሪፈር በምናደርግ ጊዜ ሪስፔክት አለው። በሩ እየሰፋ ይሄዳል ማለት ነው።
እሺ፣ እንግዲህ የራስ ጥረትም እንዳለ ሆኖ ማለት ነው። ወደ አቶ አጽባሀ ካሳይ ይመጣል። በቦይንግ እንግዲህ በግሎባል ሰርቪስ ውስጥ ከፍተኛ ማናጀር ነህ እና ለአንተም ተመሳሳይ ጥያቄ ነው የማቀርብልህ። እንዴት እዚህ ገባ? የት ነው የተማርከው? የት ነው ያደግከው?
እሺ፣ ልክ አንድ በጣም አመሰግናለሁ እዚህ ኢንቫይት ዳይሬክሽን እና ይሄ በጣም በጣም ለእኔ ከልቤ በጣም ፕራዮሪቲ ነው ይሄ ዲስካሽን I am going to go to the aviation. ያን በቃ ቦይንግ ልክ ኮሌጅ ጨረስኩኝ። ቦይንግ ደምን ጥሬ ቦይንግ ገባ እና ቦይንግ እንደጀመርኩኝ ወደ
አባቴ ነበረ
ኢትዮጵያን ኤርላይንስ ኢትዮጵያን ነበር በቃ የሱን ለመከተል ነበረ በቃ የፍቅሬ ነበረው ኤቪዬሽን ውስጥ። ግን ኤቪዬሽን ውስጥ ከገባ በኋላ ደግሞ አንድ ትልቅ ነገር የነበረኝ እኔ ሊደርሽፕ ውስጥ መግባት አለ ወደ ማለት ፈልጋለሁ እና በዛ ምክንያት ቦይንግ ውስጥ ገባ። ወደ ማኒፋክቸሪንግ ውስጥ ገባ። ማኒፋክቸሪንግ ኢንጂነሪንግ ነበር በቴክኒካል ፊልድ። ከዛ በኋላ እሱ መጨረስኩኝ ወደ ፋይናንስ የሂሳብ ክፍል ማለት ነው። ወደዛ ውስጥ ገባው። ከዛ ወደ ኦዲት ገባው። ከዛ በኋላ ወደ ሰፕላይ ማናጀርስ ሰፕላየር ማናጅመንት ግሎባል ሰርቪስ ውስጥ ገባው። በቃ በዛ ነው ያደግኩት ማለት ነው።
እንግዲህ ቅድም ለአቶ አንበሴ እንዳነሳሁት ከኢትዮጵያ ለሚመጡ ሰዎች ሊከብድ ይችላል ብለናል። አንተ ደግሞ እዚህ ነው ያደከው። እንዴት ነው ንጽጽሩ ስታየው?
አንድ ነገር አለ። ትልቁ ዲፈረንሱ እዚህ ያደገ ሰው ትንሽ ኮንፊደንሱ ምናምን ትንሽ ሃይ ነው፣ መነጋገርም ይችላል። እዚህ ደግሞ ኮሌጅ የተማረ እና ደግሞ ሃይስኩል ከተማረ አንድ ነገር እዛ የሚያስተምሩት ምንድን ነው communication እንደምንያ network እንደምንፈጥር እንዴት ብሎ ዓለም አፈር ያስተምሩሻል። ከዛ ዓለም አፈርን ካየሽ ካወቅን ማንንም ገብተን አንኳርተን ማንም ቢሮ ይሄን ማንኳርተን እና መናገር ይችላለን። ስለ እውቀታችን ስለ ትምህርታችን ሁሉ ነገር ማለት ይቻላል። እና አሁን እኔ እዚህ ቦይንግ ውስጥ ከገባ በኋላ ምንም የለኝም። አላፍርም እንጂ አንድ ሰውን በራንኳቸ ለመጠየቅ እና የራሴን መሸጥ አለ ከንበሴ በተናገረው ቅድም ራሳችንን መሸጥ አለን። ግን ዝም ብሎ አይደለም መሸጥ እና ኤክስፒሪየንሱ መኖር አለበት፣ በተግባር ማሳየት አለበት፣
ልምዱ መኖር
አለበት፣ ችሎታው መኖር አለበት እንጂ ዝም ብሎ ሄዶ አፋቶ እንደዚህ ማለት ነው። በተግባር ማሳየት አለበት። እሱ ከታየና ተፈራ በኋላ ደንጋ ቀላል አይደለም አሁን አንድ ነገር የውጭ ሀገር ጋር ኮንች በመሆናችን ከሆነ አንድ እንትን አለ ለሚቀጥረው ሰው አብሮ ውስጥ የሚቀጥ እንትን አለ ኳሊፊኬሽን አላቸው የላቸው ብሎ ይጠረጥራል
ብቃት አላቸው የላቸው
ቢካዝ በተለይ ደግሞ የውጭ ሀገር ዜጋ የውጭ ከተማ እሱን ሁሉ ኮንፊደንስ የላቸው እና
በእኛ ደረጃ ነው የተማሩ
ችሎታ አላቸው ያውቃል ወይ ስራውን ምናምን በተለይ ደግሞ ትንሽ ደግሞ አክሰንት ደግሞ ምናምን ካለ ደግሞ እሱ ላይ ደግሞ ትንሽ ደግሞ ንግግራቸው ላይ አለ የለም ደግሞ እሱ ነው ጥያቄ ማለት ከባሽ ኦነስት መሆን አለበት ነው እሱን ሁሉ ለምናበው ምንድነው በችሎታችን በማሳየት እና በእውቀታችን ካሳየን በኋላ ከዛ በኋላ ልክ እንዳለው በሩ ይከፈታል በሩ ከተከፈተ በኋላ ኔትወርክ ማለት
እናመሰግናለን እንግዲህ እስካሁን ጥሩ ልምዳችሁን ያካፈላችሁን እና ነቢሃ ነቢሃ አብደላ አንቺም በቦይንግ ውስጥ በፕሮጀክት ማናጀር ነሽ ምን ማለት ነው ያንቺ ስራ እንዴትስ ይደረሽ
ኦኬ ሶ በመጀመሪያ ይሄን ድል ስለሰጠሽኝ በጣም አመሰግናለሁ አቶ አንበሴ አቶ አስባ በጣም አከብራቸውና ትልቅ ሰዎች ናቸው ከነሱ ጋር ይሄን መድረክ ሼር እንዳደረግ ስለጋበዝሽኝ በጣም አመሰግናለሁኝ so majamara ka jamakubet journey share na madrak
ka jamakubet guzo
ka jamakubet guzo yitolakuf dese ketamalo yadekuf guzo agarochuno achaba dekun kmutveti tusana gize achaba hijallo saudi demo bitsebochi neberu zam saudi adigallo hun kaza bohala demo bachelor ina mesrak malaysia neberu hijgut አላካመት እዛ ቆየሁኝ
ማለት ሰለም የሚባል ዘፈን አለ
ያደምኑ ቦታ የተናዋዛለሁኝ ነው እዚህ ቦታ
ያደረኩት
ከኤዥያ እዚህ መጣሁኝ ማስተሬን ለመስራት ማስተሬን እየሰራሁ እንዳለ በወይንግ የምገባበት አጋጣሚ አገኘሁኝና ያው እዛ ገባሁኝ እዛ መደገፋሁኝ መጀመሪያ የጀመርኩት ስራ ኢንዱስትሪያል ኢንጂነሪንግ በሚባለው ባክግራውንድ ቢዝነስ ነው ኢንዱስትሪያል ለመሆን ኢንጂነር ለመሆን ደግሞ ወይ ኢንዱስትሪያል ኢንጂነር ዲግሪ ያለው ሰው መሆን አለበት ወይንም ቢዝነስ ዲግሪ መሆን አለበት አጋጣሚ የኔ ዲግሪ ደግሞ ቢዝነስ ነበረ ስለዚህ እዛ ሁለት አመት ሰራሁኝ በኢንዱስትሪያል ኢንጂነር ከዛ በኋላ ደግሞ አሁን ወዳለሁበት ወደ ፕሮጀክት ማኔጅመንት ዲፓርትመንት ገባሁኝ ማለት ነው የኔ ስራ አሁን ብዙ ፕሮጀክቶችን መምራት ነው የሥራ ኃላፊ በማማኛ ለምትርጉም ያህል የሥራ ቅንብር ኃላፊ ማለት ነው የምሰራቸው ፕሮጀክቶች በአብዛኛው የሚያተኩሩት እቃ አቅራቢዎቻችን ጋር የተለየ business improvement የሥራ ማሻሻያ ኢንጂነሮቻችን አይዲያው ሲኖራቸው እኛ ጋር ይመጣሉ ከዛ ይሄንን የሥራ ማሻሻያ አቅራቢዎቻችን ጋር ጠይቁልንና ይሄንን አሻሽለው እንዲያቀርቡልን አድርጉልን ይላሉ። ሶ የኔ ስራ አይዲያው ከኮንሴፕቱ ከተጀመረበት ጀምሮ ያሃ በተግባር ከአቅራቢዎቻችን እስከሚመጣ ድረስ ያለውን እቅድ ማውጣትና በተግባር ላይ መተርጎም ማለት ነው።
በጣም እናመሰግናለን።
ውይይቱን እዚህ ላይ ገታ እናድርገውና የእናንተን ያድማጮቻችንን አስተያየት እናሰማ። ውይይቱ በፌስቡክ መተላለፍ ከጀመረ ጀምሮ የፌስቡክ ተሳታፊዎቻችን በርካታ አስተያየቶቻችሁን እየሰጣችሁ ነው። የዘወትር የጋቢና ቪዮ የተከታያችን ሃኒ ቆንጆ በጣም ጥሩ ውይይት ነው ቢረዝም እናዳምጣለን ብላናለች። ሉሲ ዘለቀ በጣም ደስ የሚል ፕሮግራም ነው በዚሁ ቀጥሉ በርቱ ሲል አስተያየቱን ሰጥቷል እናመሰግናለን። ሰላም ብርሃኔ ነጋሽ ጥሩ ዝግጅት ነው መንፈሳችን ብርቱና ጠንካራ ሰዎችን ምርጥ ጥሩ ጀግናና ታታሪ የኢትዮጵያውያን ምሳሌ የሆኑ ሰዎችን በማቅረባችሁ በጣም ደስ ይላል የሚሉ አስተያየቶቻቸውን ሰጥተውናል ሁሉንም እናመሰግናለን።
አሁን አሁን ስናወራ እንግዲህ ቦይንግ በጣም ትልቅ ኩባንያ ነው ብለን ስንሰጥ ጥላታችን ውስጥ የሚቀመጠው ነገር አለ ግዙፍ ኩባንያ ነው ግን ምንድን ነው ያገዙት ኩባንያ ብለን ስንደግሞ ያው የአውሮፕላን ነገር ቀድሞ ይመጣል ግን እንደው ምን ያህል ነው ግዙፍነቱ?
ቦይንግ ያ ትልቅ ኩባንያ ነው። ግዙፍ የሚያደርገው አንደኛ በጣም ግሎባል በተለይ ቦይንግ ሁለት አይነት ስራ አለው። ኮመርሻል አውሮፕላን የንግድ አውሮፕላኖችን መስራት እና ማከፋፈል አለ። ደግሞ በዲፍረንስ በኩልም እንደዚሁ ሰፊ ክፍል አለው። ወደ ባርሳሳት አሁን ወደ 160 ሺህ ሰራተኞች አሉት። በአብዛኛው በዓለም ውስጥ ሜቢ በከመቶዎች በሚቆጠር ሀገሮች ውስጥ የቦይንግ ሪፕሬዘንታቲቭ ሰዎች አሉ። ሌላው ደግሞ ትልቅ የሚያደርገው ቦይንግን ዓለም አቀፍ የሰፕላይ ምንድነው አቅራቢዎች አሉት። ሁሉን ነገር ቦይንግ ብቻውን አይሰራም። እያንዳንዱ የአውሮፕላን ክፍሎች የተለያዩ አቅራቢዎች ይሰራሉ እና እነዚ አቅራቢዎች ደግሞ ሲጨመሩ ኢንፍሉዌንሱ የቦይንግ በጣም ሰፊ ነው። በጣም ማለሳሳት እስከ 500 ሺህ ድረስ የሚደርሱ የተለያዩ እንግዲህ በተለያየ ደረጃ ያሉ አቅራቢዎች ደግሞ ድርጅቶች አሉ። እሱ ሁሉ እንግዲህ ያጠቃለለ ሰፊ ድርጅት ነው። በዓለም ላይ ደግሞ በመስኩ በተለይ በኮመርሻል ዘርፉ በላስትሪዩስ አንደኛ ዓለም የሚባለው በአመት የሽያጭን ደረጃ የረበኑ ደረጃ የአውሮፕላን ደሊቨሪ የማድረግ ደረጃ ሁሉ መለኪያዎች አሉ። በዛ ሁሉ ሲሆን የመጀመሪያው እና ያ ነው ትልቅ የሚያደርገው። ሌላው ግን ትልቅ ትኩረት የሚሰጠው እና የሚያደርገው ስራው ብቻ ሳይሆን የሰው ኃይልም ግሎባል እንዲሆን ይፈልጋል። በጣም ከብዙ ሀገሮች የመጡ ሰራተኞች አሉ። በተለያየ ሀገሮችም ባሉ ቅርንጫፎቹ የሀገሩ ሰዎች በመቅጠር የሰው ኃይሉም እንዲሁ ግሎባል እንዲሆን በማድረግ የሚገኝ ድርጅት ነው።
እንግዲህ እዚህ ትልቅ ድርጅት ውስጥ ያንተ ድርሻ ምንድን ነው? ምን ያህል ለዚህ ለትልቁ ማኔጅመንት የቀረበ ስልጣን ነው ያንተ የምክትል ፕሬዚዳንትነት ስልጣን?
ወይ ብዙ ምክትል ፕሬዚዳንቶች አሉት እንደሌላው አንዳንድ መስሪያ ቤቶች በተለይ በሀገራችን እንዳሉት ምክትል ፕሬዚዳንት ለጥቂት ሰዎች የተወሰነ ነው እና ትልቅ ነው። ለምሳሌ በኢትዮጵያን ኤርላይንስ በነበርኩበት ጊዜ ምክትል ፕሬዚዳንት ማለት ሜቢ አለው እንግዲህ 10 የምንደርስ አይመስለኝም። እዚህ ግን ብዙ ብራንች ስላለ ብዙ ቅርንጫፍ ስላለው የየቅርንጫፉ የየዲፈረንት ቢዝነስ ሰፖርት የሚሰጠው ክፍል የየሁሉም ምክትል ፕሬዚዳንት ይሰፊ ነው። ያ እንዳለ ሆኖ እንግዲህ የኔ ስራ በተለይ ለቦይንግ ትልቁ ማርኬት የሚባለው ኤዥያ ፓስፊክ ቻይናን ጀምሮ ኤዥያ ፓስፊክ እና ቦይንግ ልዩ ትኩረት የሚሰጥበት ኤሪያ ነው። እዛ ክፍል ነው እንግዲህ ላለፉት 6-7 ዓመታት የሰራሁት የሽያጭ ኃላፊ ሆኜ እዛ ላለፉት 4-5 ዓመት ሰርቻለሁ። ራሴን በሽያጭ እንዲሁ ሰርቻለሁ። አሁን ደግሞ የዛ አካባቢ የእነዚህ እንግዲህ የገዙት ብዙ ደንበኞች አሉ። እነሱ ደግሞ የገዙትን ነገሮች በስነ ስርዓቱ አውሮፕላናቸውም አገልግሎቱን እንዲያገኙ ማድረግ ነው የኔ ኃላፊነት። የአውሮፕላን ስራ በተለያየ መንገድ ስራ በጣም ካፒታል ኢንተንሲቭ ነው፣ ብዙ ገንዘብ ይጠይቃል። አውሮፕላን በጣም ውድ ነገር ነው። የአውሮፕላኖች ከተገዙ በኋላ ሁል ጊዜ በስራ ላይ መዋል አለባቸው። በተቻለ አውሮፕላን መሬት ሆነ ማለት ኤኦጂ እንለዋለን። በጣም ትልቅ ክራይሲስ ነው፣ መሆን አይፈቀድም። ምክንያቱም ብዙ ገንዘብ በመቶ ሚሊዮኖች የሚቆጠር ዶላር ነው መሬት ላይ ሆኑ ምርት ላይ ሳይሆን ማለት ነው። ስለዚህ የኔ ስራ ያ እንዳይሆን ደንበኞቻችን የገዙትን አውሮፕላን ወደ ስራ ላይ በትክክል እንዲያውሉት የሚያስፈልጋቸውን ሁሉ ሰፖርት ማመቻቸት ነው። በዚህ ሰፊ ሰዎች አሉ ያንን የሚሰሩ። በተለይ እኔ ያንን አቴንሽን የኤግዘክቲቭ ሌቨል አቴንሽን መስጠት በተለይ አንዳንድ ደንበኞቻችን በማደግ ላይ ያሉ ደንበኞቻችን ስፔሻል አቴንሽን ያስፈልጋሉ፣ ፎከስ ያስፈልጋቸዋል። ያንን ማበረታታት ለደንበኞቻችን ስፖክስ ፐርሰን እንደ አምባሳደር የመሆን ለነሱ አድቮኬት ማድረግ አይነት ስራ እና በጣም ኢምፖርታንት ስራ ነው ለከስተመሮቻችን። በተለይ ደግሞ በማደግ ያለ ማርኬት ስለሆነ ኤዥያ ፓስፊክ ያ ደግሞ የበለጠ ቻሌንጅ ያደርገዋል።
ሌላ ኢትዮጵያዊ ያለ በምክትል ፕሬዚዳንትነት ደረጃ ፖይንት ፖስት ወይ ሰምታችሁ?
አይ
አንተ ተጠራጠርክ
ኤርላይኑ በፈለገበት ሰዓት ማብረር እንዳለበትና የሚያስፈልጋቸውን ደግሞ እቃዎች የኔ ቲም ማቅረብ አለበት። እና የኛ ሪስፖንሲቢሊቲ ምንድነው? ኢንቨንቶሪ ማኔጅ ማድረግ አለብን። ስንት እቃ ነው የዚህ እቃ? አሁን ለምሳሌ የአውሮፕላን የጎማ ይሁን የመስፋት ይሁን የመዳኑ የሆነ ነገር ያ መስፋት አለን ወይ ኢንቨንቶሪ ስናደርግ ለምርቲ? አሁን ኤርላይንሶች ደውለው ይሄ እቃ አስፈልገናል፣ አውሮፕላናችን ይሄ እቃ ጎልባሱ፣ እኛ ወዲያውኑ ያንን እቃ መስራት መላክ አለብን። እሱ ነው የኛ ሪስፖንሲቢሊቲ ማለት ነው። በላይክ ማሳነሴ ሳይሆን በሀይ ለበል እንደዛ በጣም ወደዋለሁ። እኔ እንዳልኩሽ ቅድም የኤቪዬሽን ፍቅር ስላለኝ ስራው በጣም ቆንጆ ነው፣ ደስ ይላል፣ ቻለንጂንግ ነው እና ደግሞ በየቀኑ ብዙ ነገር እንማራለን። አሁን ለምሳሌ የሰባት ቦክሰር አውሮፕላን ነበር፣ ትልቁ አውሮፕላን። ያ አውሮፕላን 6 ሚሊዮን ፓርት ነው ያለው፣ እቃዎች ነው ያን አውሮፕላን ለመስራት አንድ ምስ ቁጭራ 6 ሚሊዮን እቃዎች ናቸው። እና ያንን እቃ ያ አውሮፕላን መቼ ነው ይሄ እቃ ሰበረው? ቢሰበርስ መቼ ነው እኛ ያን እቃ ኢንቨንቶሪያችን ውስጥ የምንሰጠው? እና ያ ኤርላይን ደውሎ ይሄ እቃ ሲያስፈልገናል ሲል እኛ እሱን ማቅረባለን። እና
አንዱን አውሮፕላን አድርጎ ለማውጣት ነው 6 ሚሊዮን
እቃ ያስፈልጋል። እና እና የእሱን አናላይዝ አድርገን ይሄ ኢንቨንቶሪ መያዝ አለብን። because a aeroplane that is at that ከተን ካለ ከተሰበረ እና ታዲያ ይሄ ያስፈልጋል። at the same time ደግሞ እኛ ደግሞ like any company ብዙ እቃ ይዘጥ ይችላል አባለክ ገንዘብ ነው አይደል? ስለዚህ እሱን ደግሞ እሱ ምንም አይባክን ካስተማሮቻችንን እንዴት አድርገን ሰፖርት እናደርጋለን?
ውይይቱ አልተቋጨም። ክፍል 2 በነገው ምሽት ይቀርባል። የጋቢና በመንገድ ላይ ጉዞ አዘጋጅ ጽዮን ግርማ ነኝ። ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም። ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ። ስናስተናግዳቸው ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋቱ ጋር በመሆን
ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን።